ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒዮስ ጋር ቢቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክብራን አድማጮቻችን። በነበርንበት ስፍራ ሁሉ እግዚአብሔር ጠብቆን እንደገና ደግሞ ለዚህች ለተቀደሰች ሰዓትና ጊዜ አብቅቶናልና ስሙን ከፍ ከፍ እናደርጋለን። ዛሬም እንደተለመደው አንደኛን ዜና መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር ከበረከቱ ለመስጠት የማይሳሳ አምላክ መሆኑን እየታመንበት ወደ ጸጋ ዙፋኑ አምነን እንቀርባለን። እስቲ ጌታችንን ለማንገስ ከዜና ነጋር እንዲያልን እናሞጋግሳለን። ጌታዬ ባርክ ይመስገን ዛሬም አለሁኝ በቤቱ ዜና ነን።
ጌታዬ ባርክ ይመስገን ዛሬም አለሁኝ በቤቱ በስተልም ረቸርነቱ እዘምራለሁ እስምሮይ ገና ነው ጌታ ይመስገን። ጌታዬ ባርክ ይመስገን ዛሬም አለሁኝ በቤቱ በስተልም ረቸርነቱ እዘምራለሁ እስምሮይ ገና ነው ኢየሱስ ይመስገን። ጣጣለመ ያንተማ ነገር አከተመ እያለ ሲጮህ ተላቴ ድንገት ሳይቀረረኝ ሰባራው ጎንደን ተግኖ ማቄና ራቆ ከዳዶ መድን ኢየሱስ አቆመኝ ተመስገን ይመናል። ጌታዬ ባርክ ይመስገን ዛሬ ማለሁኝ በቤቱ በስተልኝ ምረቸርነ When badi agin to dabibo le motta tatir salegu kanu me yayenyale me diwawi machira ngene geta yesus darasa bagusne zeta fasasa sansala chusa sanne ngene tom nazamerku ita ni parte yemesge sare malhun babi
ወገኖቼ የእግዚአብሔር ቸርነት ለኔና ለናንተ ባይበዛ ኖሮ ይሄን የት ነበርን? ጠላት አሮጌውንና የተጨማለቀውን የበፊቱን ኑሯችንን እያሳየ ይከሰናል። ወድቀሃል ጠፍተሃል ይለናል። እግዚአብሔር ግን በልጁ በጌታ በኢየሱስ ክርስቶስ በኩል በምህረቱ ደግሞ ያየናል። እኛ ግን እንደ ዳዊት ለዚህ አጥቃት ተጠያቂ እኔ ነኝ፣ የበደልኩት እኔ ነኝ፣ ፍርዱም በኔ ላይ ይሁን አምላኬ ሆይ እያልን በንስሐ ልብ በፊቱ እንውደቅ። ጌታ ይባረክ። እስቲ ዜናነን እንደገና እያጀብን አብረን ጌታችንን እናመስግነው።
ዛሬ ማለሁኝ በቤቱ በስተልኝ ምረቸርነቱ እዘምራለሁ ደስብሎኝ ገና ነው ኢየሱስ ይመስገን ገና ነው ኢየሱስ ይመስገን ገና ነው ኢየሱስ ይመስገን።
ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ ከፍ እናደርግሃለን። ከምህረትህና ከቸርነትህ የተነሳ እስካሁን ድረስ በቤትህ ተጠብቀናል። የቀረው የህይወታችን ዘመን ደግሞ እንዲሁ ባንተ ይጠበቃል። ጉልበትህ አይላላም፣ አይኖችህ አይደክሙም። እኛን ተክተው ይጠብቁናል፣ ይንከባከቡናል። እግዚአብሔር ሆይ ጠላት ካጠመደው ወጥመድ፣ ጠላት ካስቀመጠው እንቅፋት እነሆ ትታደገናል። እለት እለትም ደግሞ በቸርነትህ መንገድ ትመራናል። ስለዚህ እጅግ ደስ ይለናል። አቤቱ ጌታችን ሆይ በዚህች ምሽት ደግሞ ከቃልህ እግዚአብሔር ሆይ መማር እንድንችል እንድትረዳን መንፈስ ቅዱስህን ደግሞ እንድትልክልን እንለምናሃለን። ቅንየውን ያንተን መንገድ እግዚአብሔር ሆይ ማየት እንድንችል አንተ እርዳን። በቀረው የሕይወታችን ዘመን ሁሉ ያንተን በጎ ፈቃድ ማከናወን እንድንችል እንድትረዳን። በዚህ ጊዜ ደግሞ የቃልህንም ጌታዬ ሆይ ምስጢር ጌታዬ ሆይ ገላልጠ እንድታስተምረን እንለምናሃለን። እግዚአብሔር አባታችንና አምላካችን ሆይ ሐሳባችንን በዚህ ጊዜ ሊበታትን የሚቋምጠውን ጠላት ዲያብሎስን አንተ በኃይልና በብርታት እንድትመታልን ወደ አንተ እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ ጎደሎ ነገራችንን እያሳየ ካንተ የቃል ማድ እግዚአብሔር ሆይ ፈቀቅ ሊያደርገን የሚጎተጉተንን ከኋላችንም ሆነ ውድቀታችንን እያሳየ እግዚአብሔር አምላክ ያንተ ብቃት የለህም፣ አንተ ወድቀሃል፣ ስለዚህም እግዚአብሔር አምላክ ያይመለከተም ይያለ የክሱን ደብዳቤ በፊት ለፊታችን የሚያነበውን ጠላት ዲያብሎስን በኢየሱስ ክርስቶስ ስም እንቃወመዋለን። አቤቱ ጌታችን ሆይ ባለንበት ስፍራ በህብረትም በቡድንም በግልም ሆነን ይህንን ሬዲዮ የምናዳምጥ ካለን አንተ የክብሩን ስፍራ እንድትወስድ በልባችን ላይ እንድትነግስ እንማጸንሃለን። ስለ ሰማህን ጸሎታችንም ደግሞ መቅደስህን ጥሶ ስለ ገባ ጌታ ሆይ ክብር ተመስገን። በኢየሱስ ክርስቶስ ያው ስም ስትል አሜን። ጆች ባለፈው ክፍለ ጊዜ ከአንደኛ ዜና ምዕራፍ 20 እንደተመለከትነው ዳዊት የሕዝብ ቆጠራ በማካሄዱ የሰራውን ወይም ደግሞ የበደለውን ኃጢአት سنመለከት ነበር። ዛሬም የዚያኑ ተከታይ ክፍል ይዘንላችሁ ቀርበናልና አንደኛ ዜና ምዕራፍ 21 ቁጥር 18 እንተመልከቱ። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ዜና ምዕራፍ 21 ቁጥር 18 ናውጡ። የዛሬው ርዕሳችን ዳዊት የኦርናን አውድማ ገዛ የሚል ይሆናል። እስቲ ክፍሉን ላንብብላችሁ። የእግዚአብሔርን መልአክ ዳዊት ወጥቶ በያቡሳዊው በኦርናው ድማ ላይ ለእግዚአብሔር መሠዊያ ይሰራ ዘንድ ለዳዊት እንዲነግረው ጋድን አዘዘው ይላል። ዳዊት በያቡሳዊው በኦርናው ድማ ላይ መሠዊያ ይሰራ ዘንድ በእግዚአብሔር ታዘዘ። የመሠዊያ መስሪያ ቦታውን የመረጠው እግዚአብሔር ነበር። ከቁጥር 19 እስከ 21 ያለውን ደግሞ አለፍ ብለን እንመልከት። ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ። ኦርናም ዞር ብሎ መልአኩን አየ። ከርሱም ጋር የነበሩ አራቱ ልጆቹ ተሸሸጉ። ኦርናም ስንዴ ያበራይ ነበር። ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። ካውድማውም ወጥቶ ዳዊትን እጅ ሊነሳ በምድር ላይ ተደፋ ይላል። ዳዊት እግዚአብሔር በጋድ በኩል የተናገረውን ሊፈጽም ከቤተ መንግስቱ ወጣ። ወደ ኦርናም አውድማ መጣ። ኦርና ንጉሥ ዳዊትን በተመለከተ ጊዜ እጅ ሊነሳ በምድር ላይ ወደቀ። ለንጉሡም የሚገባውን ክብር ሰጠ። ከቁጥር 22 እስከ 23 ያለውን ስፍራ ደግሞ እንመልከት። ዳዊትም ኦርናን በላዩ ለእግዚአብሔር መሠዊያ ሠራ ዘንድ ይህን ያውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱም ከሕዝቡ ይከልከል አለው። ኦርናም ዳዊትን ላንተ ወሰደው፣ ጌታዬ ንጉሡም ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መስዋዕት በሬዎቹን፣ ለእንጨትም ያውድማውን ዕቃ፣ ለእህልም ቁርባንስ እንዲሆን እሰጣለሁ፣ ሁሉን እሰጣለሁ አለው ይላል። ይህ ኦርና የተባለ ሰው በጣም ቸር ሰው ነው ወገኖቼ። አውድማን ብቻ ሳይሆን በአውድማ ላይ የነበሩትን በሬዎቹን፣ የአውድማውን ዕቃና ስንዴውን ሁሉ ለመሥዋዕት ይቀርቡና ያገለግሉ ዘንድ በሙሉ ፍላጎቱ ለዳዊት ለመስጠት ተዘጋጀ። እስቲ ዳዊት ያለውን እንስማ። ንጉሡም ዳዊት ኦርናን ቁጥር 24ን ተመልከቱ። አይደለም ነገር ግን ላንተ ያለው ለእግዚአብሔር አምጥቼ የሚቃጠል መስዋዕት በከንቱ አላቀርብምና በሙሉ ዋጋ ገዛዋለሁ አለው ይላል ዳዊት። ዋጋ ያላወጣበትን ነገር ለእግዚአብሔር ማቅረብ አልወደደም። ዳዊትም ስለ ስፍራው 600 ሰቅል ወርቅ በሚዛን ለኦርና ሰጠው የሚልን ቃል ደግሞ ከቁጥር 25 እናነባለን። ዳዊት ወገኖቼ ለአውድማው ሙሉ ዋጋን ከፈለ። ቁጥር 26 ደግሞ እናንብብ። ዳዊትም በዚያ ለእግዚአብሔር መሠዊያ ሠራ፣ የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት አቀረበ፣ እግዚአብሔርንም ጠራ፣ ከሰማይም ለሚቃጠለው መሥዋዕት በሚሆነው መሠዊያ በእሳት መለሰለት ይላል። እንዴት ደስ ያሰኛል! አይባርካችሁምን? ዳዊት ወገኖቼ ለእግዚአብሔር የሚሆነውን መሥዋዕት አቀረበ፣ ከሰማይም የወረደው እሳት እግዚአብሔር የዳዊትን መሥዋዕት እንደ ተቀበለ ያመለክታል። ቁጥር 7 እናንብብ። እግዚአብሔርም መልአኩን አዘዘው ሰይፉንም በአፎቱ ከተተው ይላል። ለፍርድ የተመዘዘው ሰይፍ ተመልሶ ተከተተ፣ የእግዚአብሔር ምሕረት በምድሪቷ ላይ ወረደ። ከቁጥር 28 እስከ 30 ያለውን ደግሞ ተመልከቱ። በዚያን ጊዜ እግዚአብሔር በያቡሳዊ ቦርናው ድማ እንደመለሰለት ዳዊት ባየ ጊዜ በዚያ መሥዋዕት ሰዋ። ሙሴም በምድረ በዳ የሠራት የእግዚአብሔር ማደሪያና ለሚቃጠል መሥዋዕት የሚሆነው መሠዊያ በዚያን ጊዜ በገባዖን ባለው በኮረብታው መስገጃ ነበሩ። ዳዊት ግን የእግዚአብሔርን መልአክ ሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም ይላል። እዚህ ላይ በጣም ጠቃሚ የሆነን ነገር ልነግራችሁ ወዳለሁ ወገኖቼ። ዳዊት መሠዊያውን ያኖረው ቤተ መቅደሱ ሊሰራ በታሰበው ስፍራ ላይ ነው። በዚያም መሥዋዕቱን አቀረበ። እግዚአብሔር ሕዝቡን የሚገናኝበት ስፍራ ይህ ነበር። ዛሬ ብዙ የቤተ ክርስቲያን አባሎች ያልተረዱትን ነገር ነበር ዳዊት የተረዳው። ዳዊት መሠዊያውን ከሠራ በኋላ በላዩ ላይ የሚቃጠልን መሥዋዕት አደረገበት፣ መሥዋዕቱንም ለእግዚአብሔር አቀረበ። የሚቃጠለው መሥዋዕት የሚናገረው ሰው ስለሆነው ክርስቶስ ነው። አስተዋላችሁ? የሚቃጠለው መሥዋዕት የሚናገረው ዳዊት ያቀረበው ማለት ነው ሰው ስለሆነው ክርስቶስ ነው። ዳዊት የሰላምን መሥዋዕት አቀረበ፣ ይህም ክርስቶስ ሰላማችን እንደሆነ ይናገራል። ክርስቶስ በመስቀሉ ላይ ባፈሰሰው ደሙ ሰላምን አደረገ፣ በምሕረት መቀመጫው ላይ የራሱን ደም ረጨ። እርሱ ታላቁ ሊቀ ካህናችን ነው። ወደ ላይም በማድረግ በአብ ፊት ስለ እኛ ታየ። ከእርሱም በስተቀር ወደ አብ የምንደርስበት ምንም አይነት መንገድ የለም። ዳዊት ይህንም በመረዳቱ የደህንነትና የሰላምን መሥዋዕት አቀረበ። ዳዊት የእግዚአብሔር መልአክ በኢየሩሳሌም ላይ ሰይፍን መዝዞ በተመለከተ ጊዜ እግዚአብሔርን የጠየቀው ምንድን ነው? ዳዊት የጠየቀው ምሕረትን ነው። እግዚአብሔር ሩኅሩኅና የምሕረት አምላክ ነው። እግዚአብሔር ወዳጆቼ በምሕረቱ ብቻ እንዳላዳነን ታውቃላችሁን? እግዚአብሔር ሰፊ ልብ ያለው አምላክ ብቻ ሆኖ አልቀረበልንም። ማመዛዘን የሚችልም አዛውንት ሰው ሆኖ አልተገናኘንም። ዋጋ ሊከፈልበት የሚገባ ቅጣት እንዳለ ተመልክታችኋልን? ኃጢአት የግዴታ ሊቀጣ ይገባዋል። እግዚአብሔር ጻድቅ ስለሆነ ዝም ብሎ በምሕረቱ ወይም በፍቅሩ አላዳነንም። ወገኖቼ እግዚአብሔር የኃጢአትን ዋጋ ሳይከፍል ዝም ብሎ አላዳነንም። ስለ ወደዳችሁ ምሕረቱን አበዛላችሁ። ነገር ግን በዚህ መንገድ ብቻ አላዳናችሁም፣ በጸጋው በእምነት አድኖናል ሲል ምን ማለቱ ይሆን? ይህ ማለት የኃጢአታችንን ዋጋ ሊከፍል የሚገባ አንድ ሰው አለ ማለት ነው። እግዚአብሔር የገነትን የኋላ በር ከፍቶና ደብቆ ወደ እርሱ አላስገባንም። ኃጢአት የግዴታ ሊቀጣ ስለሚገባው በኃጢአት ላይኑን ጨፍኖ ሊያድነን አልወደደም። በዚህም መንገድ ወደ ደህንነት ሊያመጣን ፈጽሞ አልፈቀደም። በእግዚአብሔር ፊት ወገኖቼ ኃጢአተኞች ሆነን ስለ ተገኘን የግዴታ ለኃጢአታችን ዋጋ ሊከፈል ይገባል። ዕዳችንን ለመክፈል ኢየሱስ ክርስቶስ ወደዚህች ምድር መጣ። እርሱ የኔና የናንተ ጽድቅ ነው። የኃጢአታችንንም ዋጋ ሙሉ በሙሉ በመክፈል ወደ እግዚአብሔር መንግሥት አስገባን። ሃሌሉያ! እግዚአብሔር ለእኛ ያለው ምሕረትና ርኅራዬ የተገለጸው የኃጢአታችንን ዋጋ በከፈለው ንጹሕና ቅዱስ በሆነው በልጁ በኢየሱስ ክርስቶስ ነው። አሜን። እኛ ቅዱሳንና ጻድቃን እንድንሆን እርሱ ስለኛ ኃጢአት ሆነ። ስለዚህም ነው እግዚአብሔር ስለወደደንና ስለፈቀረን ያጥያታችንን ዋጋ እርሱ ከፍሎ አዳነን የምንለው። እግዚአብሔር ወገኖቼ ስለዚህ ድንቅ አሰራሩና ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የአንደኛ ዜና ምዕራፍ 1 ጥናታችንን እዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 2 እንሸጋገራለን። ከዚህ በመቀጠል ደግሞ ከምዕራፍ 22 እስከ ምዕራፍ 29 ያሉትን አንድ ላይ እንመለከታለን። በእነዚህ ምዕራፎች ውስጥ በዋናነት ዳዊት ቤተ መቅደሱን ለመገንባት እንዴት እንደተዘጋጀ ነው የምናጠናው። እንደገና ልድገምላችሁ፣ ከምዕራፍ 22 እስከ ምዕራፍ 29 በዋናነት ዳዊት ቤተ መቅደሱን ለመገንባት እንዴት እንደተዘጋጀ እንመለከታለን። ከዚህ ምዕራፍ ጀምሮ እስከ አንደኛ ዜና መጽሐፍ መጨረሻ ድረስ ዳዊት እግዚአብሔር ይሰራለት ዘንድ ያላዘዘውን ቤተ መቅደስ ለመገንባት እንዴት እንደተነሳሳና እንደተደራጀ እንዲሁም ለቤተ መቅደሱ ግንባታ አስፈላጊ ናቸው ያላቸው ንቁሳቁስ እንዴት እንዳሰባሰበም እንመለከታለን። እንደገና ልድገምላችሁ፣ ከዚህ ከምዕራፍ 22 ጀምሮ እስከ አንደኛ ዜና መጽሐፍ መጨረሻ ድረስ ዳዊት እግዚአብሔር ይሰራለት ዘንድ ያላዘዘውን ቤተ መቅደስ ለመገንባት እንዴት እንደተነሳሳና እንደተደራጀ እንዲሁም ለቤተ መቅደሱ ግንባታ አስፈላጊ ናቸው ያላቸው ንቁሳቁስ እንዴት እንዳሰባሰበ በስፋት እንመለከታለን። የዜና መዋዕል መጽሐፍ ከእግዚአብሔር ሐሳብ ወይም አተያይ አቋያ እንደ ተጻፈ እንደገና ላስታውሳችሁ ወዳለሁ። ዳዊት ሊሰራው ያቀደው ቤተ መቅደስ ለእግዚአብሔር እጅግ አስፈላጊ የሆነ ነገር ነው። ዳዊት ቤቶችን የመገንባት እቅድ እንደነበረውና ብዙ ግንባታዎችንም በኢየሩሳሌም ከተማ ውስጥ እንዳከናወነ እንመለከታለን። ሆኖም ከዚህ ሁሉ የተሻለውና የበለጠው እቅድ ቤተ መቅደሱን የመስራቱ ሐሳብ ነበር። ከእግዚአብሔር አመለካከት አኳያ ዳዊት ቤተ መቅደሱን ለመገንባት ያደረገው ዝግጅት አስቀድሞ ከሰራቸው ሥራዎች ይልቅ እጅግ አስፈላጊ እቅድ ነበር። እስቲ አንደኛ ዜና ምዕራፍ 22 ቁጥር 1ና 2ን እንመልከት። ዳዊትም ይህ የእግዚአብሔር ቤት ነው፣ ይህም ለእስራኤል ለሚቃጠል መሥዋዕት የሚሆነው መሠዊያ ነው አለ። ዳዊትም በእስራኤል ምድር የነበሩትን መጻተኞች ይሰበሰቡ ዘንድ አዘዘ። የእግዚአብሔርንም ቤት ለመሥራት የሚወቀሩትን ድንጋዮች ይወቅሩ ዘንድ ጠራቢዎችን አኖረ ይላል። ቀደም ብለን እንደተመለከትነው ዳዊት ኦርናው ድማ ላይ ቤተ መቅደስን ለመሥራት ወሰነ። ቁጥር 3ና 4ን ተመልከቱ። ዳዊትም ለበሮቹ ሳንቃ ለሚሆኑ ለምስማርና ለመጠረቂያ ብዙ ብረት ከብዛቱም የተነሳ የማይመዘን አዘጋጀ። ሲዶናውያንና የጢሮስ ሰዎች ብዙ የዝግባ እንጨት ወደ ዳዊት ያመጡ ነበርና ቁጥር የሌላቸውን የዝግባ እንጨቶች አዘጋጀ ይላል። ሲዶናውያን በሲዶን አገር ይኖሩ ነበር። የጢሮስ ንጉሥ የሆነው ኪራምና ሲዶናውያን ለቤተ መቅደሱ ግንባታ የሚውሉትን ቁሳቁሶች ያቀርቡ ነበር፣ ድንጋዮችንና እንጨቶችንም ያመጡ ነበር። ዳዊትም ይላል ቁጥር 5 ዳዊትም ልጄ ሰለሞን ታናሽና ለጋብላቲና ነው፣ ለእግዚአብሔርም የሚሰራው ቤት እጅግ ማለፊያና በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል፣ ስለዚህ አዘጋጅለታለሁ አለ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ ይላል። ዳዊት ወገኖቼ ልጁ ሰለሞን ወጣትና ልምድ የሌለው በመሆኑ ለቤተ መቅደሱ መስሪያ ይሆን ዘንድ አስፈላጊውን ሁሉ አዘጋጅቶለት ነበር። የእግዚአብሔር ቤተ መቅደስ አስደናቂ ይሆን ዘንድ ከመሞቱ በፊት ብዙ ደክሞ ነበር። በዚህም ምክንያት ነው ቤተ መቅደሱ የሰለሞን ቤተ መቅደስ ከሚባል ይልቅ የዳዊት ቤተ መቅደስ ቢባል የሚመረጠው። ይህንም በተመለከተ ከቁጥር 6 እስከ 8 ያለውን በኋላ ተመልከቱ። ዳዊት አስቀድሞ የተዋጋባቸው ጦርነቶች በሙሉ ወዶና ፈልጎ ያመጣቸው ጦርነቶች ሳይሆኑ ተገዶ የገባበት ጦርነት ነው። እርሱ ወራሪ ሳይሆን ተወራሪ ነው። ሆኖም በእነዚያ ባካሄዳቸው ፍትሐዊ ጦርነቶች በሙሉ የሰው ደም መፍሰሱ አልቀረም። ስለዚህ እግዚአብሔር አንተ የደም ሰው ነህና ቤቴን አትሰራም አለው። እግዚአብሔር የሰላም አምላክ በመሆኑ ጦርነትን ይጠላል ይቃወማልም። እርሱ የሚፈልገው ሰላምን ነው። አንድያ ልጁ የሆነው ኢየሱስ የሰላም ንጉስ ሆኖ ወደዚህች ምድር መጣ። ለሰው ልጆችም ሰላም ለእናንተ ይሁን በማለት ሰላሙን ለተቀበሉ ሁሉ ሰላምን ሰጣቸው። እስቲ ቁጥር 9 ደሞ ላንብብላችሁ። ኖ የረፍት ሰው የሚሆን ልጅ ይወለድልሃል፣ በዙሪያው ካሉ ከጠላቶች ሁሉ አሳርፈዋለሁ፣ ስሙ ሰለሞን ይባላልና በዘመኑም ሰላምንና ጸጥታን ለእስራኤል እሰጣለሁ ይላል። ሰለሞን ወገኖቼ የሰላምና የረፍት ሰው በመሆኑ በዘመኑ ለእስራኤል ሰላምን እንደሚያመጣ እግዚአብሔር ተናገረ። ነገር ግን እንደምንመለከተው እርሱ ያመጣው ሰላም ቋሚ ሰላም ሊሆን አልቻለም። ሆኖም በሃይማኖት መሪዎች ቢገፋም በእስራኤል ሕዝብ ፊት ቆሞ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል አንድ ሰው መጣ። ይህ ሰው ረፍትን ሰጣችኋለሁ ሳይሆን ያለው አሳርፋችኋለሁ ነው ያለው። እርሱ ሰለሞን ሊያደርገው ያልቻለውን ነገር አድርጓል። ሃሌሉያ! እርሱ ረፍትንና ሰላምን እንዲሁም ለነፍሳችን ፍጹም ረፍትን መስጠት የቻለ ታላቅ የሰላም ንጉስ ነው። እርሱ ማለትም የሰላም ንጉስ የሆነውን ኢየሱስ ክርስቶስን ከፈለጋችሁት ወደ እናንተ መጥቶና በልባችሁ ውስጥ ይኖር ዘንድ የዘጋችሁበትን የልባችሁን በር ክፈቱለት። እርሱ እንዲህ ይላችኋል፣ ኖ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። ራእይ ምዕራፍ 3 ቁጥር 20ን ይመለከቷል። እርሱ ለስሜ ቤት ይሠራል ይላል አንደኛ ዜና ምዕራፍ 22 ቁጥር 10 ላይ። እርሱ ለስሜ ቤት ይሠራል፣ ልጅም ይሆነኛል፣ እኔም አባት ሆነዋለሁ፣ የመንግሥቱንም ዙፋን በእስራኤል ላይ ለዘላለም አጸናለሁ ይላል። ይህ የተስፋ ቃል በክርስቶስ መምጣት ላንዴና ለመጨረሻ ጊዜ ተፈጸመ። ዳዊት ወገኖቼ የሰለሞንን በዙፋን ላይ መቀመጥ እንዳልወደደ በግሌ ይሰማኛል። እርሱ ይተኩኛል ብሎ ያሰባቸው ሁለቱ ልጆቹ ኦዶንያስም ይሁኑ አቤሴሎም በሕይወት የሉ። ሰለሞንም ያደገው በቤተ መንግሥቱ ውስጥ በሚገኙ ሴቶች መካከል ስለሆነ ስለ ሕይወት ትክክለኛ ትርጉምና ትክክለኛ አመራር እንዲሁም አባቱ በዚያ ምድር ሲኖር ራሱንና ምድሪቱን ለመከላከል ያደረገው የተጋድሎ ልምድ ፈጽሞ አልነበረውም። እንዲህ አይነቱን በሴቶች ማጀት ያደገን ሰው በአመራር ላይ ማስቀመጥ እጅግ ይከብዳል ወገኖቼ። ዳዊትና ሰለሞን መሰረታቸው ወይም አስተዳደጋቸው እጅግ የተለያየ ነበር። ከዚህም የተነሳ ዳዊት ለሰለሞን ሲናገር ቤተ መቅደሱን የምትሰራ አንተ ነህ፣ ለዚህም ሥራ እንድትበረታና ጽኑ ፍላጎት እንዲኖር አደራ እያልኩ አበረታታሃለሁ። አስደናቂ የሆነውን ቤተ መቅደስ የመገንባት ዕቅድ የኔ ቢሆንም የደም ሰው ስለሆንኩ እግዚአብሔር ቤተ መቅደሱን እንድገነባ አልፈቀደልኝም በማለት ነበር የመከረው። ወገኖቼ እዚህ ላይ ለጥቂት ደቂቃዎች ቆም ላድርጋችሁና ዳዊት ከነኃጢአቱ ሊጓዝ እንዳልቻለ ላስታውሳችሁ። ዳዊት በዚህች ምድር ላይ በሕይወቱ ታላቅ ነው ብሎ ያሰበውን ቤተ መቅደሱን የመገንባቱን ሁኔታ ቢፈልግም እንኳ ሊያከናውን ያልቻለና ያልተፈቀደለት ሰው ነው። ብዙ ሰዎች ከኃጢአታቸው የተነሳ ሊደርሱበት ወደሚፈልጉበት ግብ ሊደርሱ ሳይችሉ በመሃል የቀሩ አሉ። ኃጢአት ወዳጆቼ ወደ ኋላ ያስቀረናል። ዳዊትን ከሐሳቡና ከቅዱ ወደ ኋላም አስቀርቶታል። ይህ ለእኔና ለእናንተ ታላቅ ትምህርት ይሆነናል። አሁንም ልጄ ሆይ እግዚአብሔር ካንተ ጋር ይሁን፣ ስላንተም እንደ ተናገረው ያከናውንልህ፣ የአምላክህንም የእግዚአብሔርን ቤት ሥራ ይለዋል። ቁጥር 11ን ልብ ይሏል። ይህ ልጅ ማለትም ሰለሞን በሴቶች ማጀት ስላደገና እንደ አባቱ ኮስታራ ስላልሆነ ዳዊት ሲያበረታታው እንመለከታለን። እናንተስ ልጆቻችሁን በምን አይነት ሁኔታ ነው ዛሬ እየመራችኋቸው ያላችሁት? እንደምንመለከተው ሰለሞን ያጨደውና የሰበሰበው ዳዊት የለፋበትንና የደከመበትን ነው። ኢየሱስ ሌሎች በደከሙበት ላይ እናንተ ገባችሁ ሲል እንደ ተናገረው እኔም ደፍሬ ዳዊት በደከመው ላይ ሰለሞን ገባ ልል ወዳለሁ። እስቲ ቁጥር 12 ልን አንብብላችሁ። ብቻ የአምላክህን የእግዚአብሔርን ሕግ ትጠብቅ ዘንድ እግዚአብሔር ጥበብንና ማስተዋልን ይስጥ በእስራኤልም ላይ ያሰልጥን ይላል። ዳዊት ልጁ የእግዚአብሔርን መንገድ ይከተል ዘንድ አበረታታው። እንደሚመስለኝ ወገኖቼ ሰለሞን ወደፊት የሚፈጽመውን ስህተት ሁሉ ዳዊት ከሁኔታዎች በሚገባ ሳይመለከትና ሳያጤን አልቀረም። በኤርሳቤም ብትሆን አንዳንድ ድክመቶቹን ለሰለሞን እንዳሳየችው ገምታለሁ። ከድካሞቹም አንዳንዶቹ ከሴቶች ጋር ያለው አልባሌ ግንኙነት ነበር። ይህም የምናነበው ዳዊት ለሰለሞን የሰጠውን ምክር ነው። እናቱ ለሰለሞን የሰጠችውን ምክር ማንበብ ከፈለጋችሁ የምሳሌ መጽሐፍ የመጨረሻ ምዕራፎችን ተመልከቷቸው። መጽሐፈ ምሳሌ የመጨረሻ ምዕራፎቹን አንብቧቸው። ቁጥር 13ን ተመልከቱ። እግዚአብሔር ስለ እስራኤል ሙሴን ያዘዘውን ሥርዓትና ፍርድ ታደርግ ዘንድ ብትጠነቀቅ በዚያን ጊዜ ይከናወንልሃል፣ አይዞህ በርታ፣ አትፍራ፣ አትደንግጥ ይላል። ሰለሞን ተስፋ የሚቆርጥና ደካማ ሰው እንደሆነ ዳዊት ተረድቷል። ጠንካራና ብርቱ ሰው እንዲሆን መከረው። አሁንም ኖ በድህነቴ ለእግዚአብሔር ቤት 100,000 መክሊት ወርቅና 1,000,000 መክሊት ብር ሚዛንም የሌላቸው ብዙ ናስና ብረት አዘጋጀው፣ ደግሞ ምንጨትና ድንጋዮች አዘጋጀው፣ አንተም ከዚያ በላይ ጨምር ይላል። ቁጥር 14ን ልብ ይሏል። ዳዊት በድህነቱና በመከራው ወቅት ሁሉ ያከማቸውን ሀብት ለሰለሞን ከሰጠ በኋላ ቤተ መቅደሱን በሚገነባበት ወቅት ለሰራተኛና ለመስሪያው የሚያገለግል ቁሳቁስ መግዣ እንዲያውለው ነገረው። እግዚአብሔር በዳዊት ልብ ውስጥ የነበረውን ሁሉ ይመለከት ስለነበረ እንደ ልቤ የሆነውን የሰይን ልጅ አገኘው አለ። እግዚአብሔር እንዲህ አይነቱን የተሰጠ ልብ ዛሬ ከኔና ከናንተ ይፈልጋል። ይህ አይነቱ ልብ ደግሞ ከሁሉ በላይ መንፈሳዊ የሆነን ነገር ያመለክታል። ወዳጆቼ የሕይወታችሁ ዓላማና ግብ ምን ይሆን? ምን አይነት ፍላጎት ሲኖራችሁ ይሆን? ዛሬ ምንም አይነት ዓላማም ሆነ የሕይወት ግብ ሳይኖረው እንዲሁ የሚመላለስ አዲስ ትውልድ አለ። የክርስትናን መንገድ ሳያውቁ በቤትና በትምህርት ቤት ውስጥ አድገዋል። ከነርሱ ውስጥ ይህ ጠቃሚ ነው ብላችሁ ነክሳችሁ የምታወጡበት አንዳች ነገር የለም። ሊጠቀስ የሚችል የከበረና ታላቅ ነገርን አታገኙም። በቤታቸው ውስጥ ጠቃሚ የሆነና ሥርዓት ያለው አስተዳደግ እንዳላገኙ ሁሉ በትምህርት ቤትም ውስጥ እንዲሁ አላገኙም። ወላጆችም ሆኑ የትምህርት ቤት መምህራን የራሳቸውን ድርሻ አልተወጡም። በእኔ በኩል የሥነ ምግባር ትምህርትንና የዜግነታቸውን ግዴታ እስካልተወጡ ድረስ ትምህርት አስተምረዋል ብዬ ፈጽሞ አላምንም። የመኖር ጥቅሙ ምን ይሆን? ለምን ይሆን ብዙ ሰዎች ራሳቸውን የሚያጠፉት ወገኖቼ? ለምን ሲሆን ብዙዎቹ በከንቱ ድካምና በልፋት ያላንዳች ዓላማ ባለም ዙሪያ የሚንከራተቱት? የኔ ልብ ከነዚህ ሰዎች ጋር አብሮ ይንከራተታል። ምክንያቱም በእነዚህ ሰዎች ሕይወት ውስጥ ድርሻ ያላቸውና ያልተሳካላቸው ሰዎች አሉና ነው። እናቶቻቸውና አባቶቻቸው አልተሳካላቸውም። ትምህርት ቤቶች አልተሳካላቸውም። ቤተ ክርስቲያንም እንዲሁ አልተሳካላትም። ዛሬም ቢሆን ወገኖቼ ወደ ጓዳዎቻችን፣ ወደ ትምህርት ቤቶቻችንና ወደ መስሪያ ቤቶቻችን በመንፈሳዊ ዓይኖቻችን እንመልከት። ይህንን እንድናደርግ እግዚአብሔር ለእያንዳንዳችን ጸጋውን ያብዛልን። ደህና ደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።